ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የማክሰኞ ታህሳስ 1 2017 ዓ ም ስርጭታችን ጀመረ። በኦሮሚያ ክልል ጉጂ ወንድ ልጃቸው የመከላከያ ሰራዊት አባል ነው በተባለ ሰው ወሲባዊ ጥቃት እንደተፈጸመበት አንድ እናት ገልጸዋል።
ሰውየው በቁጥጥር ስር ውሏል። ምስክር ይዘቱ ነው ተብለን ምስክር ይዘን ሄድ መከላከያ የጦር ፍርድ ቤት አቃቢ ህግ አላቸው። ወንጀል መርማሪና የመንግስት አቃቢ ህግ ለየብቻ ቃላችንን ተቀብለውናል።
የአዳጊውን እናት ነው ቀደም ብለን የሰማናቸው። ፖሊስ ጉዳዩ ምርመራ ላይ ነው ብሏል። ዝርዝሩ ዘገባ በምሽቱ ተካቷል። ተናስተልን እንደምንላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን፣ ሳስተናግዳችሁ ማመሸው ሀፍታሙ ስዩም ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ደግሞ ሲዩም ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ አስቀድመን እየጋበዝን የሰዓቱን ዋና ዋና ዜናዎች አስመሟየን ያቀርብልናል።
በድጋሚ እንደምናመሻችሁ አድማጮቻችንና ተመልካቾቻችን፣ የምሽቱን ከዓለም የተሰባሰቡ ዜናዎችን የማሰማችሁ አስማማየ ነኝ። በመጀመሪያም የሶማሊያው ፕሬዝዳንት ዛሬ ወደ ቱርክ እንደሚጓዙ ተገለጸ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ማክሰኞ ወደ ቱርክ እንደሚጓዙ የሶማሊያ መንግስት ባለስልጣናት ተናግረዋል። መሐመድ ወደ አንካራ የሚያቀኑት የቱርክ ፕሬዝዳንት ጣይብ ኤርዶዋን ጋብዟቸው መሆኑንም ባለስልጣናቱ አመልክተዋል። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ያነጋገራቸው 2 ከፍተኛ የሶማሊያ ባለስልጣናት እንዳሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ወደ አንካራ እንደሚሄዱ ይጠበቃል። ስማቸው እንዳይገለጽ የጠየቁት 2 ባለስልጣናት ለቪኦኤ እንደገለጹት ሁለቱ መሪዎች ከፕሬዝዳንት ኤርዶዋን ጋር በተናጥል ተገናኝተው ይነጋገራሉ። ጠቅላይ ሚኒስትር አብይና ፕሬዝዳንት መሐመድ ከቱርክ መሪ ጋር በተናጥል ከተወያዩ በኋላ ፊት ለፊት የሚገናኙበት ሁኔታ ሊኖር ይችላል እንደሆነ የተጠየቁት ባለስልጣናቱ ከማረጋገጥም ሆነ ከማስተባበል ተቆጥበዋል። ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ስለ ቱርክ ጉዞ ጉዳይ አስተያየት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የሶማሊላንድ ፕሬዝዳንት ሙሴ ቤሂ አብዲ የባርበር መግባቢያ ስምምነት መፈራረማቸውን ተከትሎ በሶማሊያና በኢትዮጵያ መካከል የተፈጠረው ውዝግብ ቀጥሏል። ባለፉት ሐምሌና ነሐሴ ወራት ቱርክ ውስጥ የተደረጉ 2 ንግግሮች አለመግባባቱን ለመፍታት ሳይችሉ የቀሩ ሲሆን በመስከረም ወር ሊቀጥል ታቅዶ የነበረው 3ኛው ንግግርም መዘግየቱ ይታወቃል። በቅርቡ የኬንያ ፕሬዝዳንት ዊሊያም ሩቶ ከዩጋንዳ ፕሬዝዳንት ዮሪ ሙሴቬኒ ጋር ሆነው 2 መሪዎች ለማነጋገር እቅድ እንዳላቸውም አስታውቀዋል። በናይሮቢ በሴቶች ላይ የሚፈጸም ግድያ በመቃወም ሰልፍ የወጡ ሰዎች ታሰሩ። ኬንያ ውስጥ እየጨመረ የመጣውን በሴቶች ላይ የሚፈጸም ግድያን በመቃወም ዛሬ ማክሰኞ በዋና ከተማ ናይሮቢ የተካሄደውን ሰልፍ ፖሊስ በአስለቃሽ ጋዝ በትኖ ቢያንስ 3 ተሳታፊዎች ታስረዋል። በሮይተርስና በሰብአዊ መብት ተሟጋቾች መሰረት የሚበዙ ሴቶች ሲሆኑ ብዙ መቶ ሰዎች ሴቶችን መግደል ይቁም የሚሉ መፈክሮችን እያሰሙ በዋና ከተማዋ ሰልፍ አድርገዋል። ሞምባሳና ሎድዋራን በመሳሰሉ ከተሞችም ሰልፍ መካሄዱ ተዘግቧል። ከታሰሩት መካከል በኬንያ የአምኒስቲ ኢንተርናሽናል ዋና ስራ አስኪያጅ ኢሩንጉ ሃተን እንደሚገኙባቸውም አምኒስቲ አስታውቋል። በኬንያ ብሔራዊ የፖሊስ አገልግሎት መረጃ መሰረት በአገሪቱ ከነሐሴ እስከ ጥቅምት በነበረ ጊዜ ብቻ ቢያንስ 97 ሴቶች ተገድለዋል። የፕሬዝዳንት በሽር አልአሳድን ከስልጣን መወገድ ተከትሎ ሶሪያ ላይ የተደቀነውን ትልቁ ፈተና የፖለቲካ ስልጣን ሽግግሩ አደረጃጀትና አፈጻጸም መሆኑን በሶሪያ የተባበሩት መንግስታት ድርጅት ልዩ ልዑክ ተናገሩ። ጌር ፒተርሰን ዛሬ ማክሰኞ ጄኔቭ ላይ ለጋዜጠኞች በሰጡት ቃል ሶሪያ ደማስቆ ላይ ህብረተሰቡን በስፋት የሚወክል ታማኝ የሆነ የሽግግር ማደራጀት ያስፈልጋል ብለዋል። በዚህ መንገድ የስልጣን ሽግግሩ ከተከናወነ ዓለም አቀፍ ማዕቀቦች እንዲነሱና ስደተኞች ወደ ቀያቸው እንዲመለሱ የሚያስችል ሁኔታ ሊፈጠር ይችላል ያሉት ልዑኩ፣ ያ ካልሆነ ግን ሌላ ግጭት አደጋ ሊደቅ እንደሚችል ተናግረዋል። ይህ በእንዲህ እንዳለ በሶሪያ አማጽያን አዛዥ አህመድ አልሻራ በሰፊው በሚታወቁበት ስማቸው አቡ መሐመድ አልጎላኒ ዛሬ በሰጡት ቃል ሶሪያውያን ላይ በሰቆቃ በመፈጸም እጃቸው ያለበትን የተወገደው አሳድ መንግስት ከፍተኛ ባለስልጣናት ስም ዝርዝር ይፋ እናደርጋለን ብለዋል። በጦር ወንጀል የተሳተፉ ከፍተኛ የጦር ሰራዊትና የደህንነት ባለስልጣናትን መረጃ ለሚሰጥ ወሮታ እንከፍላለን ሲሉም አክለዋል። የጀርመን ቻንስለር ኦላፍ ሾልዝ እና የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የአሳድ አገዛዝ መውደቁን በደስታ ተቀብለው ከአዲሶቹ መሪዎች ጋር የመሰረታዊ ሰብአዊ መብቶች ከበሬታና የይሁዳን ብሔረሰቦችና የሃይማኖት ተከታዮችን ደህንነት ተመርኩዘን አብረን ለመስራት ዝግጁ ነን ማለታቸውን ትላንት የጀርመን መንግስት ያወጣው መግለጫ አመልክቷል። በሌላ በኩል የተባበሩት መንግስታት ድርጅት እስራኤል ከጦር ነጻ የጎላን ኮረብቶች አካባቢ አልፍ ወታደሮቿ ማስገባቷ እንዳሳሰበው አስታውቋል። እስራኤል ጸጥታዬን ለማስከበር አስፈላጊ በመሆኑ ነው ብላለች። ዛሬም በደማስቆ አካባቢ የቦምብ ጥቃት መካሄዱ ዘገባዎች አመልክተዋል። ትላንት የእስራኤል ውጭ ጉዳይ ሚኒስቴር ጌዲዮን ስታር ሲናገሩ ኬሚካዊ ጦር መሳሪያዎችና ረጅም ርቀት ሚሳይሎች የተከማቹበት ተብለው የተጠረጠሩ ቦታዎችን መሳሪያዎቹ ጠላት ኃይሎች እጅ እንዳይገቡ ለመከላከል በሚል ኃይሎቻችን ደብድበዋል ሲሉ አስታውቋል። ሳውዲ አረቢያም የእስራኤልን እርምጃ አውግዛለች። ይህ በእንዲህ እንዳለ የአማጽያኑ መሪ ጎላኒ የስልጣን ርክክብ ሂደት ለማቀናጀት ትላንት ለመጀመሪያ ጊዜ ከተሰናባቹ ጠቅላይ ሚኒስትር ማህመድ ጀላሊ ጋር ተገናኝተው መነጋገራቸውን አማጽያኑ አስታውቋል። በመንግስታቱ ድርጅት የአሳድ መንግስት ተሿሚው አምባሳደር ለአዲሶቹ ስራችንን እንድንቀጥል መመሪያ ሰጥቶናል ሲሉ አስታውቋል። የጸጥታ ምክር ቤቱ ትላንት ማታ በሩሲያ ጥያቄ በዝግ ተሰብስቦ በሶሪያ ጉዳይ ተወያይቷል። ይህ በእንዲህ እንዳለ ሶሪያውያን ቤተሰቦቻቸው በአሰቃቂው ወህኒ ቤት በከፍተኛ ጭንቀት ሲፈልጉ ውሏል። በዘግናኝነቱ የታወቀውን ወህኒ ቤት አማጽያኑ መክፈታቸውን ተከትሎ ትላንት ደብዛቸው የጠፋባቸው የቤተሰብ አባላት ፍለጋ ሲያስሱ የዋሉ ሲሆን ሶሪያውያን ተስፋ መቁረጥ ባዘን ውስጥ ተውጠውም ታይተዋል። ፕሬዚዳንት በሽር አልአሳድ እሁድ ዕለት ከስልጣን መወገዳቸውን ተከትሎ በብዙ ሺህ የሚቆጠሩ እስረኞች እጅግ አስከፊ ከሆነው ወህኒ ቤት ወጥተዋል። ለረጅም ጊዜ ደብዛቸው መጥፋቱ ተገድለዋል ብለው ከደመደሙ ቤተሰቦቻቸው ጋር እያለቀሱ ሲገናኙም የታዩ አሉ። ሌሎች ቁጥር ስፍር የሌላቸው ነዋሪዎች ደግሞ እጅግ በሚዘገንን ሁኔታ ቆሻሻና ጨለማ በሆነው ወህኒ ቤት ውስጥ ከዓመታት በፊት በተቃውሞ ሰልፎች ምክንያት የታሰሩባቸውን ሰዎች መፈለጋቸውን ቀጥሏል። አድማጮቻችን፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባይደን ለዩክሬን እርዳታ ለመላክ ጥድፊያ ላይ ናቸው። የዩክሬን እና የወራሪዋ ሩሲያ ጦርነት ከዶናልድ ትራምፕ ባለ ሲመት በፊት ተባብሶ ቀጥሏል። ተሰናባቹ ዩናይትድ ስቴትስ ፕሬዚዳንት ጆ ባይደንም በአዲሱ አስተዳደር ለዩክሬን የሚሰጠው የመከላከያ ድጋፍ ጥያቄ ውስጥ ከመግባቱ አስቀድመው የብዙ ቢሊዮን ዶላር ተጨማሪ እርዳታ ለመላክ በመጣደፍ ላይ ናቸው። ሩሲያ፣ ዩክሬንና ዓለም አቀፍ አጋሮቻቸው ሶስት ዓመት በተጠጋው ጦርነት አሜሪካ የምትከተለውን ፖሊሲ ትራምፕ ቢለውጡት በሚል ለመዘጋጀት ሩጫ ላይ ናቸው። በቅርቡ ትራምፕ ዩክሬንና ሩሲያ ጦርነት ማቆም እንዳለባቸው አጠንክረው የተናገሩ ሲሆን ዩክሬን ከአሜሪካ የምታገኘው ወታደራዊ እርዳታ መቀነሱ ስለማይቀር መዘጋጀት ይኖርባታል ብለዋል። ሰራዊታችን መዋጋቱ እንዲቀጥላል ያሉት አንድ ዩክሬን ጦር አዛዥ በበኩላቸው የአሜሪካ እርዳታ ከቆመ ግን ወታደሮቻችን ያልቃሉ ብለዋል። በመጨረሻም በዩናይትድ ስቴትስ የዩናይትድ የጤና ዋስትና የሥራ አስፈጻሚው ግድያ ተጠርጣሪው በኒውዮርክ ከተማ በግድያ ወንጀል ክስ ተመስርቶበታል። ፔንስልቫኒያ ውስጥ በቁጥጥር ስር የዋለው ሉዊጂ ኒኮላስ ማንጆኒ መሳሪያ በመያዝ በማጭበርበርና በሌሎችም ወንጀሎች እዚያው ፍርድ ቤት ቀርቦ የተከሰሰ ሲሆን ዋስትና ተከልክሎም ታስሯል። ለኒውዮርክም ተላልፎ እንደሚሰጥም ይጠበቃል። የ26 ዓመቱ ሉዊጂ አልቱና የተባለች የፔንስልቫኒያ ከተማ በሚገኝ ማክዶናልድ ምግብ ቤት በተመጋቢ ጥቆማ መያዙና ባለሥልጣናቱ አመልክተዋል። አድማጮቻችንና ተመልካቾቻችን፣ የምሽቱ ከአሜሪካ ድምፅ ከዓለም የተሰባሰቡ ዜናዎቻችን እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ አብታሙ ልመልሳችሁ።
አስማማው አየነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው እየተከታተላችሁ ያላችሁት። አድማጮቻችንና ተመልካቾቻችን፣ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን ላይ amharic.voanews.com ላይ በፌስቡክ አት ቪኦኤ አማሪክ ላይ እንዲሁ በቀጥታ እየተደመጠ ይገኛል። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በኦሮሚያ ክልል ጉጂ ዞን ወደራ ወረዳ የአምስት ዓመት አዳጊ ልጃቸው የመከላከያ ሰራዊት አባል ነው በተባለ ሰው መደፈሩን የልጅ እናት ለአሜሪካ ድምፅ ተናግረዋል። የአዳጊው እናት ድርጊቱ ህዳር 20 ቀን 2017 ዓ.ም በልጃቸው ላይ እንደተፈጸመ ገልጸው አሁን ልጃቸው ሕክምና እንደሚያስፈልገውም ተናግረዋል። የወረዳው ፖሊስ በጉዳዩ ላይ ምርመራ እየተደረገ መሆኑን አስታውቋል። ተጠርጣሪውም በቁጥጥር ስር መዋሉን የአዳጊው እናት ተናግረዋል። ገልሞ ዳዊት ዝርዝር አለው።
አርብ ዳራ ቀን 2017 ዓመተ ምህረት ኦሮሚያ ክልል ጉጂ ዞን ዋድራ ወረዳ ውስጥ የአምስት ዓመት ወንድ ልጃቸው ጥቃት እንደደረሰበት የአዳጊ ወላጅ እናት ተናግረዋል። የእናትና ልጁን ስም ከመጥቀስ ተቆጥበናል።
ወጋሸኒፊ ጉያ ቁዳጃ
ልጄ ዛሬ ገና 5 አመት ከ16 ቀኑ ነው። እኔ ከቤት ውስጥ አልነበርኩም። ከስራ ስመለስ ልጄ ቤት ውስጥ የለም። የት ሄደ ብዬ ወጥቼ ስፈልገው ሰዎች ልጅሽ መጥቷል ብለው ደውለው ጠሩኝ። ወደ ቤት ስመለስ ኮቾሮ ወይም ወታደሮች የሚመገቡት ብስኩት ይዞ ነበር። ምን እንደሆነ ስጠይቀው ይሄን ኮቾሮ ሰጥተው ልብሴን አውልቀው ብልግና ፈጸሙብኝ ብሎ ነገረኝ።
ባለፈው አርብ ከቪኦኤ ጋር ባደረጉት ቃለ ምልልስ የአዳጊውናት መኖሪያ ቤታቸው አካባቢ የወታደር ማረፊያ ካምፕ እንዳለ ገልጿል። በልጃቸው ላይ ተፈጸመ ባሉት ጥቃት አሁን የአምስት አመት ልጃቸው ጤናው መታወቁንም አክለው ይናገራሉ።
ሲንጫን እንቀበቱ ሽንት ቤት ያሞ እና ሰገራቴ
መጸዳጃ ቤት በሚጠቀምበት ጊዜ በጣም ይቸገራል። በስቃይ ውስጥ ነው ያለው። እንብርቱ አካባቢ አብጧል። ለህክምና አዶላ የሚገኝ ሆስፒታል ወስደነው ነበር። ከዚያ ወደ ሐዋሳ ላኩን። ከዚያ መድኃኒት ሰጥተውን አሁን መጣን። ውሃ ሽንት መቆጣጠር ይሳነዋል። ትንሽ ትንሽ ምግብ ይበላል፣ ግን ሆዱ ወዲያው ይነፋል። በዚያ ላይ ባህሪው በጣም ተቀይሯል። በጣም ያለቅሳል።
ስማቸው እንዲጠቀስ ያልፈለጉ አንድ ሌላ ያዳጊው ቤተሰብ አባል ዋድራ ከተማ ሸዋበር በሚባል አካባቢ በሚገኝ የመከላከያ ካምፕስ የሚኖር ሰራዊት አባል ጥቃቱን እንደፈጸመ ይናገራሉ።
የሚጫማ ያላፋ ሞዲን ትሬቁስ ንከመረክ
አሁን ለክምና ይዘነው ይሄርነውና አዳጊም ካምፕስ የሚኖረው አባል ጥቃቱን እንደፈጸመበት ልጁ ነግሮናል።
ድርጊቱን በመፈጸም የተጠረጠረው ግለሰብ ዛሬ በቁጥጥር መዋሉንም እናቱ ለአሜሪካ ድምጽ ገልጸዋል።
ሰውየው በቁጥጥር ስር ውሏል። ምስክር ይዛችሁ ነው ተብለን ምስክር ይዘን ሄድን። መከላከያ የጦር ፍርድ ቤት አቃቢ ህግ አላቸው። ወንጀል መርማሪና የመንግስት አቃቢ ህግ ለየብቻ ቃላችንን ተቀብለውናል።
የአዳጊውና ታከለው ልጃቸው ተጨማሪ ህክምና ስለሚያስፈልገው ዛሬ ወደ ሐዋሳ እንደሚወስዱት ገልጸዋል። ጉዳዩን እንደሚያውቅ የገለጸው የጉጂ ዞን ሴቶችና ህጻናት ጽህፈት ቤት ሂደቱን በቅርበት እየተከታተለ መሆኑን የጽህፈት ቤቱ ኃላፊ ወይዘሮ ድሬ ቡዴ ተናግረዋል።
ማንም ይሁን ማን ወንጀል ፈጻሚው በህግ እንዲጠየቅ እንከታተለዋለን። ከተጎጂ ወገን ቆመን ተገቢ እርምጃ እንዲወሰድ እየጠየቅን ነን።
ጉዳዩን ከዋድራ ፖሊስ ጣቢያ ለማጣራት ባደረግነው ጥረት የጣቢያው ኃላፊ ኢንስፔክተር ሚልካስ ጀርሳ በአቃቢ ህግና በመርማሪ ፖሊስ እየተጣራ ስለሆነ አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁን የምሽቱን ስርጭታችን ነው። ቀደም ብሎ ገልሞ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል የቀድሞ ተዋጊ የጦር አካል ጉዳተኞች ዛሬ ማክሰኞ ታህሳስ 1 ቀን 2017 ዓ.ም የክልሉን ዋና ከተማ መቀሌን ከአዲግራትና ሌሎች ከተሞች የሚያገናኘውን የተሽከርካሪ ማለፊያ መስመር በተቃውሞ ዘግተው መዋላቸው ተነግረዋል። የጦር አካል ጉዳተኞቹ በትጥቅ ማስፈታትና የመልሶ ማቋቋም ሂደት ላይ ከሌሎች ሙሉ አካል ካላቸው የቀድሞ ተዋጊዎች ጋር ተመድበናል፣ በቂ ህክምናንም አናገኝም ብለዋል። አምራሮቹም ረስተውናል የሚል ቅሬታ አሰምተዋል። ሙልጌታ ጽባ ዝርዝሩን ያስደምጠናል።
በሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጎን ተሰልፈው የአካል ጉዳት የደረሰባቸው የቀድሞ ተዋጊዎች ዛሬ ማክሰኞ ታህሳስ 1 ቀን 2017 ዓ.ም የክልሉ ዋና ከተማ መቀለ ከአድግራትና ሌሎች ከተሞች የሚያገናኝ መንገድ በተቃውሞ ለሰዓታት ዘግተውታል። ከ500 በላይ የጦር አካል ጉዳተኞች በተቃውሞ ለአራት ሰዓታት የሚያክል መንገዱን ከዘጉት በኋላ ከትግራይ ክልል የጸጥታ አመራሮች አንዱ የሆኑት ሜጀር ጀነራል ማሾ በየነ እነሱን ለማነጋገር ወደ አካባቢ በመጓዝ ዛቸው መንገዱን ተከፍቷል። በሰልፉ ከተሳተፉት አንዱ ገብረ ማርያም በየነ በዚህ ተቃውሞ በመቶ የሚቆጠሩ ተሽከርካሪዎች ለሰዓታት ቆመዋል ብሏል። ከባድ የአካል ጉዳት ያለባቸው የቀድሞ ተዋጊዎች بتد کماس فتاتنا من لسو مگ واقعم هیدت لای ملو اکال کالاتو یت فت بیت سرعتی نوچک ارمو تواجی وچگاره مدب لتق آمو مکنیت مهونون گل توال یت آور اکال گوداتی نوچ وده برد سب کتکال اگلو به حالا تج آماری دگاف سلامیشو مدب آتشو کلیلا ملیت یگبال بلوال جبر مارم
جنا حکمی نجودن حکم ایلو ناشیل بزرگی یه همیشه نرآت
گنا هکم نهونه آل چرخه یه میسناب بکن کامیالم میسناب تو وده هر سویت کلا کلا لنجی وده هکم نام آکل تملش وای جبم که تابی سو به حالا هکم نیاسن لگات وار تبلوار گن مچن دمن تا کمای تاو کم اسرارم آل تزرگم که تابی سو ما آکلات وده بی تاچن که جن بزاو ترسونه آل چنی آلنوم دلادگمو یه اغلب کامپ لمسال تنه انجی لت اور اکال براتنیم یه مایمچ کامپنوم بزی بردن نفاسیال لبته بودم امراروچ تیک اونم آواهی تو نیاکم.
لیلاسمون دیت تکسی آل فلگه یه تک آومو تصادفی به بکلو. کفتن یا کال گوداتن در رسد بات گلتو اسکاهون هکم ناون دالت رسد تنگروال. هنوم باتت کماس فتاتنا ملیسو ماق واقام هیدت و ده بات سبند میکال کال تگلتو لات کت ای هکم ناون دیتند میکت هتلگن اندالتن گرو گلتوال. کاولت تامت بلای یه تور اکال گوداتی نوچو با مراروچو ترستوال یالو یه تک آومو تصادفی نن نگرتوالن بلو سلامتو یه زگانو منگر کفتنوال بلوال.
بزو دبدابیوچ و دامراروچن دیان نگرون لکنان لیمتو فکاری نیارونم منگد سزگاگن متوالم کدومن سنتایی کناآو تیاک اچن مملسنه برباچوم دیگرس ماستگاگون سیزمون ناو کلن گن ازایالو بتم روتال کچن کلاتوم گنا برتویالو تالت مالم جربایت سبره ببرد میسکای سو مالم چگرو میفتاسو بممتعتو منگن کفتنوالی
كما قال ود حوزين لسرا غداي بغوزو ينبرنا بتق اومو مكنات لساعات منجر تزغتوبت اند تستغاغول ميناغرو برهانه غبر اغزابير يتباله ببكلو
زحاتيم تنقلو يدم لتو زحتراس
علل بيزوناچو اجاچو يتمتو بفيتاچو تباسا يالباچونا غراتنيا موناچو بغلص ميتاي منجدون يزغوت بدينغاي نو من ماينت يطور مسارا يهن ليلا نغر علياغم بسلاماو منجن نو تياجا قربوت بيزو مكن موال انن خوان ከሶስት ሰዓታት በላይ ቆም ያለው ይሄ የቆመ ህዝብም ጥያቄያችን እንድሰማን እንፈልጋለን ይያሉ ነበር እኔ አስቸኳይ ስራ ነበርኝ ሌሎችም እንዱ ስራቸው ተስተጓጉሏል ጥያቄያቸውን የሚመለከተው አካል ሊመልሶ ይገባል
መንገዱ ከተከፈተ በኋላ ከክልሉ የጸጥታ ኃይሎች አመራሮች አንዱ ከሆኑት ከሜጀር ጀነራል ማሾ በየነ ጋራ የጦር አካል ጉዳተኞቹ በካምፓቸው ጥያቄዎቻቸውን አስመልክቶ ተወያይተዋል ጀነራሉ ህክምና የሚያስፈልጋቸው የጦር አካል ጉዳተኞች በቂ ህክምና እንዲያገኙ መንግስት አቅሙን መሰረት አድርጎ ይሰራል እንዲሁም የቀድሞ ተዋጊዎች በትጥቅ ማስፈታትና መልሶ ማቋቋም ሂደት ላይ ሙሉ አካል ካላቸው የጽፈት ቤት ሰራተኞች የቀድሞ ተዋጊዎች የተካተቱ በት እንደሚስተካከል መናገራቸው የውይይቱ ተሳታፊዎች ለአሜሪካ ድምጽ ገልጸዋል በተመሳሳይ የጦር አካል ጉዳተኞች በቂ ህክምና አለማግኘታቸውና የተመደበላቸው በጀትም እየተመዘበረ እንደሚገኝ በመግለጽ በመቀለ ከተማ በተደጋጋሚ ካሁን በፊት ተቃውሞአቸውን ማሰማታቸው ይታወሳል ለአሜሪካ ድምጽ ሙልጌታ ጽባህም መቀለ
ሙልጌታ ጽባህን ለቀደሞ ዘገባ እናመሰግናለን ወደ ቀጣዩ ዘገባ ስንሻገር ካንዶር በፊት በአብዛኛው ሶማሊያውያን ፍልሰተኞች የተሳፈሩባቸውና ወደ ማዮ ትደሴት በማቅናት ላይ የነበሩ ሁለት ጀልባዎችን የጀልባዎቹ አዛዦች የሆኑት ህገወጥ አስተላላፊዎች መሃል ባህሩ ላይ ጥለውቸው በመሄዱ ቢያንስ 27 ሰዎች ህይወታቸውን አጥተዋል የአፍሪካ ቀንድ አገልግሎት ባልደረባ ሃሩን ማሩፍ ከአደጋው የተረፉትን አነጋግሮ ተከታዩን ዘገባ ልኳል እንግዱ ወልዴ ወደ አማርኛ መልሶታል
ከሶስት ቀናት የባህር ላይ ጉዞ በኋላ ህዳር 2 ቀን 2017 ማለዳ በሁለት ጀልባዎች ላይ ተሳፈሩ 75 ፍልሰተኞች ከሩቁ መብራትና ተራራ ይታያቸው ነበር የምሽት ጸሎት ትርኝ ይስማቸው ነበር መዳረሻቸውና በህንድ ውቅያኖስ የምትገኘው የፈረንሳይ ደሴት ማዮት በቅርብ እይታቸው ውስጥ ነበረች የጀልባዋ ዋና አዛዥ ያዩትንና ያደመጡትን አረጋግጠላቸው ወደ ባህሩ ዳርቻ ተጠግተው ነበር የጀልባዋ ዋና አዛዥ ግን አንድ ችግር እንዳለ ተናገረ በባህር ዳርቻው የሚገኙ ወሮበሎች ጥቃት ሊያደርሱባቸው እንደሚችሉ ለተሳፋሪዎቹ ነገራቸው ሉል ኦስማን መሐመድ ወደ ማዮት በማቅናት ላይ ከነበሩት ጀልባዎች በአንዳው ላይ ተሳፋሪ ነበረች አዛዡ ጀልባውን አቁሞ በሁለቱ ጀልባዎች ላይ ያሉ ተሳፋሪዎች ምሽቱን በባሩ ላይ ያሳልፈው ጠዋት እንደሚጓዙ እንዳሳወቃቸው ሉል ባስተርጓሚ ለቪኦኤ ተናግራለች።
ለዚህ ጉዳይ ከመደበው አሰሪው ጋር 40 ሰዎች እንደሚሳፈሩ ተስማምተው እንደነበር ነገረን። በእያንዳንዱ ጀልባ 20 ሰዎች፣ አሁን ግን ያላችሁት 75 ናችሁ። በመሆኑም የተሰጠኝ ገንዘብ በቂ አይደለም። ማንንም በኃላፊነት ሊጠይቀኝ አይችልም። አለቀው አልከፈለኝም ማለት
ህገወጥ አዛዋሪዎችም የሆኑት የጀልባዎቹ አዛዦች ጥቂት ቀናት ቀደም ብለው ከሞምባሳ በመነሳት ዋናዋ ጀልባ ላይ ተሳፍረው ከፍልሰተኞቹ ጋር አብረው ነበሩ። ስራቸውም ወደ ጉዞው መዳረሻ ወደ ሆነቹ ማዮት ፍልሰተኞቹን ማድረስ ነበር። የፈረንሳይ ደሴት ማዮት ከቅርብ ጊዜያት ወዲህ ወደ አውሮፓ መሻገር የሚያልሙ ፍልሰተኞችን ስትስብሰን ብታለች። ፍልሰተኞቹ ያሰቡበት ከመድረሳቸው በፊት ግን የቀረቻቸውንም ገንዘብ ለመውሰድ ህገወጥ አሻጋሪዎቹ የመጨረሻ ሙከራቸውን ለማድረግ ተነሱ። ሉል ሁኔታውን እንዴት ገልጻለች?
ሞተሩን ጀመረ። በውሃው ላይ ወዲያ ወዲህ አለና መልሶ ሞተሩን አጠፋ። አንዳንዴ ወደ ባህሩ ይሄዳሉ፣ አንዳንዴ ደግሞ ወደ ዳርቻው ይጠጋሉ። መላልሶ ይህን ካደረገ በኋላ ሞተሩ መበላሸቱን ነገረን።
ሁለቱ ህገወጥ አስተላላፊዎች ጀልባዎቹን ወደ ባህሩ መሃል ወስደው ተዋቸው። ከማዮት የመጣውም ሆነ ከኮሞሮስ የተነሳው አስተላላፊ በተከታታይ ቀናት ፍልሰተኞቹን ባህሩ ላይ ጥለው ሄዱ። ህገወጥ አስተላላፊዎቹ ጥለዋቸው ከሄዱ በኋላ ፍልሰተኞቹ ሁለቱን ጀልባዎች አንድ ላይ አገናኙ። እርስ በርሳቸው ለመረዳዳትም ሞከሩ። አናስ ኢብራሂም አብዲ ከፍልሰተኞቹ አንዱ ነው።
ሁለቱን ጀልባዎች አንድ ላይ አሰርን። በሚቀጥለው ማለዳ አንድ ተጨማሪ ጀልባ ጠብቀን ነበር፣ አልመጣም። ለሶስት ቀናት ጀልባዎቹ እንደታሰሩ ተኛን። ለመተባበር ወሰንን። መዋኘት የሚችሉት የሴቶችን ህይወት ለመታደግ ሞከሩ። ወንዶች ወደ ውሃው ገቡ፣ ሴቶች ደግሞ ጀልባውን በእጃቸው ለመቅዘፍ ሞከሩ። እኔ ወደ ጀልባው ላይ ወጥቼ ነበር። መዋኘት የሚችሉት ስድስት ሰዎች አንድ ላይ ሆንን። አሞኝ ደክሞኝ ነበር። ብዙ ሰዎች ስለተጫኑ ጀልባው ከብዶት ነበር። ስለዚህ ወደ ሌላኛው ጀልባ ተዛወርኩ።
75ቱ ፍልሰተኞች አንዱ የተበላሸ ሞተር፣ ሌላው ደግሞ ሞተር በሌለው ጀልባ ላይ ካለ ምግብ፣ ውሃና አቅጣጫ ጠቋሚ መሳሪያ መሃል ባህሩ ላይ ቀሩ። ከዋናው ጀልባ ያገኙት የነበረው ቴምር፣ የተጠበሰ ዶሮና ዳቦ አልቆባቸዋል። ወደ ማዮት የሚያደርጉት ጉዞ የሚወስደው ጊዜ ጥቂት ሰዓታት ብቻ ሊሆን እንደሚችል ገምተው ነበር። ጀልባዎቹም ሆኑ ፍልሰተኞቹ ወዴትም ሆነ እንዴት መንቀሳቀስ በማይችሉበት ሁኔታ መሃል ባህሩ ላይ ቀሩ። ፍልሰተኞቹ ለሶስት ቀናት ጀልባዎቹን ለማንቀሳቀስ ሞከሩ። በዚህ ወቅትም የመጀመሪያው ሞት ተከሰተ። የስኳር ታማሚ የነበረ አንድ ወጣት ሕይወቱን አጣ። ከአስር ቀናት በኋላ በአብዛኛው ሴቶች በነበሩበት ጀልባ ላይ ሌላ ሞት ተደገመ። ፋጢማ የተባለች ሴት ነበረች። ሉል ኦስማን መሐመድ ፋጢማን ታውቃታለች።
ለሁለት ቀናት ድንጋጤ ላይ ነበረች። ከሞተች በኋላ አስክሬኗን ለሁለት ቀናት አቆየን። ወንድሟ ወደ ውሃው መወርወር እንደሌለብን ነገረን። ከአስክሬኗ ፈሳሽ መውጣት ሲጀምር ግን ወደ ውሃው ወረወርናት።
በሚቀጥለውና እጅግ ሞቃት በነበረው ቀን ደግሞ አንድ የሁለት ዓመት ሕፃን ሕይወቱን አጣ።
ለልጁ ወተት ነበረን። ወተቱን ከባህር ውሃው ጋር ስንቀላቀለው ግን አይጠጣም። የእናቱን ጡት መመገር ሲጀምር እናትየው ተዝለፍልፋ ትወድቃለች። ምግብ ስላልወሰደች መተንፈስም አትችልም ነበር። በኋላ ወተቱን ከእርሷና ከእርሱ ሽንት ጋር መቀላቀል ጀመርን። ያንን እየወሰደ ለሁለት ቀናት በሕይወት መቆየት ቻለ።
ከቀናት በኋላም የልጁ እናት ሞተች። በመጀመሪያው ጀልባ ላይ ብቻ 17 ሰዎች ሞቱ። ከነዚህ ውስጥ 14 የሚሆኑት ሴቶች ናቸው። በሁለተኛው ጀልባ ደግሞ 10 ሞቱ። ጀልባው የትም አያደርሰንም በሚል ተስፋ የቆረጠ ወጣት ወደ ውሃው ዘሎ መዋኘት ጀመረ። ወዲያውኑ ግን ማዕበሉ ወደ ተቃራኒ አቅጣጫ ወሰደው። ልጁ ከዛው ላይ አልታየም። በዛን ማለዳ አንድ አሳ አስጋሪ መርከብ ወደ እነርሱ ተጠጋ። ከፍልሰተኞቹ አንዱም ሊያነጋግራቸው ሞከረ። ገንዘብ ከኪሱ አውጥቶም ገንዘቡን ወስደው እንዲታደጓቸው ተማጸነ። መጀመሪያ ላይ ጥለዋቸው እንደሚሄድ ብለው ነበር። ሉል ሁኔታውን እንዴት አስታውሳለች?
በኋላ ተመልሰው መጡ። ወደኛም ተጠጉ። በጀልባው ላይ ያሉትን አስክሬኖች ተመለከቱ። ደነገጡ። ውሃ፣ ሩዝና ፍራፍሬ ሰጡን።
አናስ በበኩሉ ከአደገኛው ሁኔታ ከመዳናቸው በፊት የነበሩትን የመጨረሻ ቀናት እንዲህ ያስታውሳል።
በስተመጨረሻዎቹ 3 ቀናት ሁሉም ተዳክሞ ነበር። አላህ ኃይሉን አሳየን። ነፋስ ነበር። ጀልባውም ልክ ሞተር እንዳለው እንቀሳቀስ ጀመር። ጨረቃ ባለመኖሯ ጨለማ ነበር። ዝናብም ነበር። በኋላ ሲነጋም አንድ ተራራ ተመለከትን። ባህር ዳርቻ መድረሳችንንም አወቅን። ነገር ግን የጀልባው አቅጣጫ ወደ ተቃራኒው የዞረ ነበር። ሳሚር ወደ ውሃው ዘሎ በመግባት አቅጣጫውን ወደ ዳር አዞረው። አሳ አስጋሪውም ገመዱን ወረወረልን።
ፍልሰተኞቹ በስተመጨረሻ ለማዳጋስካር ባለስልጣናት ተላልፈው ተሰጥተዋል። የሶማሊያ መንግስት ሉልና አናስን ጨምሮ 47 ከአደጋ የተረፉትን ዜጎች ባለፈው ቅዳሜ ወደ አገሩ መልሷል። ቀኑ ፍልሰተኞቹ ከኬንያ ባህር ዳርቻ ወደ ማዮት ጉዞ የጀመሩበት አንደኛ ወሩ ነበር። ሃሩን ማሩፍ ለላከው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
እንግዶልኝ ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ወደ ኢትዮጵያ ይመለሰናል። ከኦሮሚያ ክልል ስለያዩ አካባቢዎች ተፈናቀሉ የሶማሌ ተወላጆች ለሰባት አመታት ተቀምጠውበት ከነበረው በቆሎጂ የተፈናቀዮች መጠለያ ጣቢያ ወደ ሌላ አካባቢ መዛወር መጀመራቸውን የክልሉ ተፈናቃዮች ተናግረዋል። መጠለያ ውስጥ ይኖራሉ ከተባሉ 14000 የሚጠጉ ተፈናቃዮች መካከል 566 የሚጠጉ አባወራዎች ወደ ሶማሌ ክልል ጎዴ የተባለ አካባቢ መዛወራቸውም ተነግረዋል። አዲስ ቸኮል ተጨማሪ አለው።
የሶማሌ ክልል አደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አብዱ ፈታ ማህመድ ለአሜሪካ ድምጽ እንደገለጹት 7 አመት በላይ በቆለጂ የኖሩ ካሉ 14000 ገደማ ተፈናቃይ አባወራዎች መካከል ከረጂ ድርጅቶች ጋር በመተባበር 566 አባወራዎችን በጎዳ አካባቢ የማስፈር ስራ እየሰሩ ናቸው። መኖሪያ ቤትና አስፈላጊ መሰረተ ልማቶች እንደተሟሉላቸው ኃላፊው ተናግረዋል።
ቆለጂ ካምፕ በሲያመት 566 ሰዎች አባወራዎች ከሙስሊም ቀበሌ ለማድረግ ስራ ነበረን የጀመረን። ደረሱትና አሁን ተያችበት ቦታ ቤቶች ተሰርተዋል። የውሃ ሰርቪስ ስራዎች፣ ውሃ፣ ትምህርት እና በለስልፉ ገናኝበት ስራዎች ለፍሉና ኢሪጌሽን ዩኤንችን ሰስ ነው የሚሰሩት።
ካለማይ ወይምና የምግብና ግብርና ድርጅት ወይም ፋዎ ጋር በመተባበር እስካሁን 2 ዙር የሰፈራ ስራ መስራቱን ኃላፊው ገልጸውልናል። ቀሪዎቹ 2 ዙሮችም ቀሪዎቹን አባወራዎች በማጓጓዝ በአንድ ወር ውስጥ ሁሉንም 566 አባወራዎች በጎዳ አካባቢ የማስፈር ስራው ይጠናቀቃል ብለዋል። ሰፈራው የተቀበለው ህብረተሰብ ይሁንታም ያገኘ መሆኑን ኃላፊው ተናግረዋል። ትላንትና በሁለተኛ ዙር ጎዳ ከገቡ ሰፋሪዎች መካከል አቶ አህመድ ኑር ካሰን የተባሉ የቀድሞ የኮሌጅ ተፈናቃይ አዲስ በሄዱበት ቦታ ብዙ ነገር የተሟላ ነው ይላሉ።
እዛ ለደረስነው ቤተሰቦች የክልሉ መንግስት፣ እዛ ያሉ የክልሉ ህዝቦችና ዓለም አቀፍ የፍልሰተኞች ድርጅት ጥሩ አቀባበል አድርገውልናል። 566 ቤቶች ተዘጋጅተውልናል። ውሃም አለ። ትምህርት ቤትና ጤና ጣቢያም ተሟልቶ ነው የተጠበቀን።
ሆኖም አቶ አህመድ ኑር 2 ቅሬታዎች አሏቸው። በሚኖሩበት አዲስ የሰፈራ ቦታ ምንም አይነት የኃይል አቅርቦት ስለሌለ የፀሐይ ኃይል ወይም ሌላ አማራጭ የኃይል አቅርቦት በአስቸኳይ እንዲሟላላቸው ጠይቀዋል። የሚቀርቡላቸው ምግብ ለአዋቂዎች እንጂ ለህፃናት የማይሆን በመሆኑ ለህፃናት ተመቃቀ ምግብ እንዲቀርብ ጠይቀዋል። ሰፋሪዎቹ ከመፈናቀላቸው በፊት ቀድሞ የሰሩት የነበረው ስራ ግብርና ከሆነ በሸበሌ ወንዝ ዳር የእርሻ መሬት፣ በንግድ ስራ የተዳደሩ ከነበረ ደግሞ 1000 አሜሪካ ዶላር ተሰጧቸው ራሳቸው የሚችሉበትን ስራ እንዲሰሩ እንደሚደረግ የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊው አቶ አብዱ ፈታ ተናግረዋል።
ስራ ምላቸው አንዳንድ አብዛኛቸው እርሻ ስራ ነው የሚያውቁት። እርሻ ስራ ስለማያውቁት እዛው የውብ ሸበሌ ወንዝ አጠገብ ነው 2 ኪሎ ሜትር አካባቢ ርቀት ነው ያለው። የውብ ሸበሌ አካባቢ እርሻ ለምቹ የሆነት ቦታ ስላለ ወደ 500 ሄክታር ሰው አካባቢ ነዋሪዎች እንደ ስጦታ ተፈናቃዮች ተሰጥቷል። ግማሾቹ ደግሞ ንግድ ስራዎች ድጋፍ ኢኒሺያል ስታርታፕ ገንዘብ ለመስጠት አይም ታቁዷል።
አቶ አህመድ ኑር ግን እስካሁን ቃል ከመግባት ባለፈ ገንዘብም ሆነ መሬቱ ገና እንዳልተሰጣቸው ይናገራሉ።
አሁን እጅ ተስፋ ብቻ ነው የተሰጠን። አርሶ አደር ከሆናችሁ መሬት ይሰጣችኋል፣ ነጋዴ ከሆናችሁም ገንዘብ ይሰጣችኋል ብለውናል። በተጨባጭ ግን ገና ምንም አላገኘንም።
ኦሮሚያና ሶማሌ ክልሎች መካከል ከሰባት አመት በፊት በነበረ ግጭት ኦሮሚያ 1 ሚሊዮን፣ ሶማሌ ክልል ደግሞ 750,000 ገደማ ተፈናቃዮችን እንዳስተናገዱ ሲገልጹ ነበር። አብላጫውን ቁጥር ይዘ የነበረው ተፈናቃይ በድንበር አካባቢ ኖሮ የነበሩና በግጭት ምክንያት አካባቢዎችን የለቀቁ ሲሆኑ አብዛኞቹም ግጭቶቹ እንደቆሙ ወደ ቀያቸው ተመልሰዋል። ከከተሞችና ከድንበር አካባቢ ርቀው ካሉ ስፍራዎች ተፈናቅለው የነበሩት ግን ሁለቱም ክልሎች ለማስፈር ጥረት አድርገዋል። ኦሮሚያ ክልል ኮታ በማውጣት በተለያዩ ከተሞች ቤቶችን ሰርቶ ተፈናቃዮችን ሲያሰፍር የሶማሌ ክልል በድሬዳዋ ጣቢያ የነበሩ ተፈናቃዮችን በሶስት ዞኖች በማስፈር የድሬዳዋ ተፈናቃዮች መጠለያን ዘግቷል። ይሁን እንጂ በቆለጄ የሚገኙ ተፈናቃዮች ግን እስካሁንም ከ7 አመት በላይ በመጠለያ ካምፕ ነው የኖሩ ያሉት። ይህ በዋናነት ተፈናቃዮች ወደ ቀድሞ ቀያቸው መመለስ ለማይፈልጉ እንደሆነ ነው የሚናገሩት። ትላንትና ጎዳካዊ የሰፈሩት አቶ አመርኑር ቀድሞ በበልቤልቲ ቡርቃና ዋሳኝ የመራባረግ ወረዳዎች ይኖሩ እንደነበር አስተውሰው እስካሁን በቆለጄ የሚኖሩት ወደ ቀድሞ መኖሪያቸው መመለስ ለማይፈልጉ መሆኑን ይናገራሉ። በቆለጄ 14000 የሚጠጋባው ራንዳላ አቶ ዱፈታ ይናገራሉ። የቆለጄ ተፈናቃዮች ቃል አቀባይ እንደሆኑ የሚናገሩት አቶ ሀሰን አብዲ ግን ቁጥሩ ከ15000 እስከ 17000 ደርሳል ሲሉ ግምታቸውን ያስቀምጣሉ። እነዚህ ተፈናቃዮችም ወደ ቀድሞ ቀያቸው መመለስ የማይፈልጉ እንደሆኑ ነው አቶ ሀሰን የሚናገሩት። አብዛኞቹ ተፈናቃዮች ወደ ቀድሞ ቀያቸው አለመመለስ ብቻ ሳይሆን በሌሎች የሶማሌ ክልል አካባቢዎች መስፈር የማይፈልጉ እንደሆኑ ነው አቶ ሀሰን የሚናገሩት።
ከኦሮሚያ ነው
የተመለሱ አሉ?
አይ አንድ ሰው አልፈልጉም እዚህ ለመመለስ።
እዛ ያሉት መመለስ አይፈልጉም?
አልፈልግም። ኮሌጅ እየፈልጋ ነው እዚህ ነበር።
ኮሌጅ መቀጠል ነው የሚፈልጉት?
አዎ የፈልጉት።
አቶ ሀሰን አብዛኞቹ ተፈናቃዮች ወደ ቀድሞ ቀያቸው መመለስ እንደማይፈልጉ ይናገራሉ። አክለውም ባሉበት ኮሌጅ መጠለያ ጣቢያ ዘላቂ መኖሪያ እንድመቻችላቸው እንጂ ወደ ሌላ ቦታ መዛወር እንደማይፈልጉ ገልጸዋል። ለአሜሪካ ድምጽ አዲስ ሸኮል ከድሬዳዋ።
አዲስ ሸኮል ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምጽ ማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ወደ አፍሪካዊቱ ሀገር ጋና ይወስደናል። የቀድሞ የጋና ፕሬዚደንትና የተቃዋሚ መሪው ጃን ማሃማ ባለፈው ቅዳሜ በተደረገው ሀገራዊ ምርጫ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። ማሃማ ወደ ስልጣን የመመለሳቸው ጉዳይ የተደበላለቁ አስተያየቶችን በማስተናገድ ላይ ይገኛል። አንዳንዶቹ ማሃማ በአዲስ መልክ ለማስተዳደር በመመለሳቸው ደስታቸውን ሲገልጹ፣ ሌሎች ደግሞ የጋናን የኢኮኖሚ ተግዳሮቶች የመፍታት አቅማቸው ላይ ጥርጣሬ አላቸው። የቪኦኤ ስናኑ ቶድ ከአክራ የላከውን ዘገባ እንግዶ ወልድ ያስደምጠናል።
የብሔራዊ ዲሞክራሲያዊ ኮንግረስ ኤንዲሲ ፓርቲ ደጋፊዎች የቀድሞ ፕሬዚደንት ጃን ማሃማ በድጋሚ በመመረጣቸው የተሰማቸውን ደስታ ለመግለጽ የድል ዜማ እያዜሙ ሰልፍ አድርገዋል። የኤንዲሲ ጠንካራ ደጋፊ ለሆነው ጀረማያ ማክሊን በምርጫው የተገኘው ድል ከፍተኛ ነው።
ይህ ከፍተኛ ድል ነው፣ እናም በጣም ደስ ብሎናል። ኢኮኖሚውን በቅጡ ያልያዘውን ኤንፒፒ ፓርቲ የጋና ሕዝብ ከስልጣን አስወግዷል።
በምርጫው ውጤት ደስተኛ ላልሆነውና የኤንፒፒ ፓርቲ ደጋፊ ለሆነው አሌክዛንደር ቦንሱ የማሃማ ወደ ስልጣን መመለስ እጅግ አሳሳቢ ነው።
He was once the president of Ghana and we saw what he did. We saw how
ከዚህ በፊት የጋና ፕሬዝዳንት ነበሩ፣ የሰሩትንም ተመልክተናል። ኢኮኖሚው አስከፊ ሁኔታ ውስጥ እንደነበረ ተመልክተናል። ለሰልጣኝ ነርሶች የሚሰጠውን የገንዘብ ድጎማ እንዳስቆሙ ማይተናል።
ቦንሱ እንደሚሉት የማሃማ ያመረር ታሪክ እንደሚያሳየው ከሆነ ስለመጪው ጊዜ ብሩ ተስፋ የሚፈነጥቅ አይደለም።
Someone who has cost me before
ከዚህ በፊት ዋጋ ያስከፈለኝን ሰው እንደገና ሌላ እድል ለመስጠት ይቸግረኛል።
የኤንዲሲው ደጋፊ ጀረማያ ማክሊን ግን በማሃማ ላይ ተስፋ ያደርጋሉ።
ራእይ ላለው መሪ ድምጻቸውን ሰጥተዋል። የዚህችን ሀገር ሀብት ጥቅም ላይ የሚያውል መሪ መርጠዋል። ይህችን ሀገር እንደ አዲስ የሚያነቃንቅ መሪን መርጠዋል።
የጋናው የምርጫ ኮሚሽን ይፋ እንዳደረገው ማሃማ 56% ድምጽ አግኝተዋል። ተንታኞች እንደሚሉት የምርጫ ድሉ የተገኘው ህዝቡ ገዢው ፓርቲ ኢኮኖሚውን የያዘበት ሁኔታ ስላላስደሰተው ነው። በጋና ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ዶክተር ኮዋሜ አሳ አሳንቴ እንደሚያምኑት የምርጫው ውጤት ከፍተኛ ተስፋ መቁረጥን አመላካች ነው።
It is a manifestation of the fact that there were a lot of mistrust
በፖለቲካና በኢኮኖሚ ስርዓቱ ላይ የነበራቸው ያለመተማመንና ተስፋ የመቁረጥ ስሜት ውጤት ነው።
ከነርፓና ቁጣጥር 2012 እስከ 2017 በስልጣን ላይ የነበሩት ማሃማ በስልጣን ዘመናቸው ስላበረከቱት አስተዋጽኦ ያለው ምላሽ የተደበላለቀ ነው። ተንታኙ ጃናታን ኦኪሬ እንደሚሉት ማሃማ በመሰረተ ልማት ግንባታና ሁሉንም አቃፊ በመሆናቸው ሲመሰገኑ፣ የጋናን የኃይል አቅርቦት ቀውስን መፍታት በተመለከተ ግን ጥያቄ ያቀርብባቸዋል።
የኃይል መቆራረጥና መዋጀቅ ችግር ነበር። ነገር ግን ስልጣን ከመልቀቃቸው በፊት ችግሩን ቀርፈዋል። እንዳለመታደል ሆኖ ተራው ዜጋ ያንን እንደ መልካም አላየውም። እናም በምርጫ ወቅት ሊቀጠዋቸው ወሰኑ።
ማሃማ ስልጣኑን ለመረከብ በሚዘጋጁበት በዚህ ወቅት ሀገሪቱ ከገጠማት የኢኮኖሚ ቀውስ አንጻር መንገዱ ፈታኝ እንደሚሆን ጆናታን ኦኪሬ ያስጠነቅቃሉ።
ህዝቡ ቃል በገቧቸው ጉዳዮች ላይ ትልቅ ተስፋ አድርጓል። እንደኔ ከሆነ ይህ ለእርሳቸው ትልቅ ፈተና ነው። ሀገሪቱ ውስጥ ያለውን ችግር ስናይ በተለይም እዳችንን መክፈል አለመቻላችን ከላይ ከመናየውም በላይ የሆነ ከባድ ችግር ውስጥ እንዳለን ይስማኛል።
በሀገሪቱ የሚታየው የዋጋ ግሽበትና የሥራ አጥ ቁጥር መጨመር ይያለም የማህማ አስተዳደር ኢኮኖሚውን እንደሚያረጋጋና መልካም አጋጣሚዎችንም እንደሚፈጥር በርካታ ጋናውያን ተስፋ ያደርጋሉ። ተንታኞች በበኩላቸው ማህማ የመንግስት ወጪን እንዲቀንሱና ሀገሪቱ ያለባትን ምዳ ለመቀነስ እንዲሰሩ ምክራቸውን ለግሰዋል። ሰናኑ ተወድ ከአክራ ለላከው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
እንግዶልኝ ለቀደመው ዘገባ አመሰግናለሁ። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 7 ሰዓት ከ35 ደቂቃ ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰን ሌላ ዘገባ እናቀናለን። በሶሪያ የዩናይትድ ስቴትስ ጦር አቋም ከእስላማዊ መንግስት ከፍተኛ የመልሶ ማጥቃት በኋላ አልተለወጠም። የደማስቆ ውድቀት በጦርነት በተናጠች ሀገር ውስጥ እስላማዊ መንግስት እንዳያንሰራራ ለማድረግ ከአጋሮች ጋር ተባብሮ ሲሰሩ የቆዩ የአሜሪካ ወታደሮች ቀጣይ እጣ ምን ሊሆን እንደሚችልም ስጋት አሳድሯል። በፔንታገን የቪኦኤ ዘጋቢ ካርላ ባብ ተከታዩን አጠናቅራለች። ደረጀ ደስታ ያስደምጠናል።
በደማስቆ የሚገኙ ሶሪያውያን እንደ አውሮፓ አቆጣጠር ከ1971 ወዲህ የአሳድ መንግስት ስልጣን ላይ ሳይኖር አስተያየታቸውን ለዓለም ህዝብ ሲገልጡ ይህ የመጀመሪያ ጊዜ ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን
It's impossible not to be moved by the scenes of jubilation, the scenes of relief.
በሚታዩት የደስታ ስሜቶች ከሶሪያ በሚወጡት የፎይታ ትዕይንቶች አለመነካት አይቻልም። የዚህ አገዛዝ መጨረሻ አረመኔነቱን እና ሙስናውን ሊፈጸም ላስቻሉት ከማንም በላይ ለኢራን፣ ለሂዝቦላ እና ለሩሲያ ሽንፈት ነው። ስለሆነም ይህ ወቅት ታሪካዊ እድል ይሰጣል። ብዙ አሳሳቢ አደጋዎችንም ግን አዝሏል።
በዚህ ሳምንት የዩናይትድ ስቴትስ ጦር ኃይሎች አደጋዎችን ለመቅረፍ በማለም በማዕከላዊ ሶሪያ 75 የእስላማዊ መንግስት ኢላማዎችን ለማጥቃት ተዋጊ ጀቶች፣ የB-52 ቦምቦችና A-10 ተዋጊ አውሮፕላኖችን ተጠቅመዋል። እርምጃው የሽብር ቡድኑ አጋጣሚውን ለመጠቀም እንዳይሞክር ለማረጋጋት የታሰበ ነው። ማይክ ሩብን ከአሜሪካ ኢንተርፕራይዝ ተቋም
The real danger moving forward over the next 48 hours is that if the Islamic State
በሚቀጥሉት 48 ሰዓታት ውስጥ ሊከሰት የሚችለው ትክክለኛው አደጋ እስላማዊ መንግስት አባላትና ደጋፊዎች ከታሰሩበትና በአልሆል ከመገኘው የእስር ካምፓቸው ከወጡ በሺዎች የሚቆጠሩ ታጣቂዎች፣ በሺዎች የሚቆጠሩ ጽንፈኞች በሶሪያና በመካከለኛው ምስራቅ ብቻ ሳይሆን ቱርክና አውሮፓንም እንዲሁ ሊያጥለቀልቁ ይችላሉ።
የዩናይትድ ስቴትስ ጦር እስላማዊ መንግስት እንዳያንሰራራ የሶሪያ ዲሞክራሲያዊ ኃይሎችን ለመርዳት ሶሪያ ውስጥ የሚገኙ ወደ 900 የሚጠጉ ወታደሮች አሉት። አሁን የአሳድ መንግስት በመውደቁ ባለስልጣናቱ 3 ዋና ዋና ነገሮች እንዲሟሉ ይፈልጋሉ። በተባበሩት መንግስታት የዩናይትድ ስቴትስ ረዳት ተወካይ ሮበርት ውድ
Our soldiers and personnel and all are protected. We want to make sure that our allies are safe and secure.
ወታደሮቻችንና ሰራተኞቻችን ሁሉም ደህንነታቸው የተጠበቀ ነው። የአጋሮቻችንም ደህንነት የተጠበቀና አስተማማኝ መሆኑን ማረጋገጥ እንፈልጋለን። ሰብአዊ ቀውስ አለመኖሩን ማረጋገጥ እንፈልጋለን።
ከስልጣን የተባረሩት የቀድሞ ፕሬዝዳንት ወደ ሞስኮ ተሰደዋል። ተንታኞች የሶሪያ ውድቀት ኢራንን ጨምሮ ሩሲያንም አዳክሟታል ይላሉ። አሁንም ከአሜሪካ ኢንተርፕራይዝ ተቋም ማይክ ሩብን
They've lost Hezbollah or at least the ability to supply them.
ሂዝቦላህን አጥተዋል ወይም ቢያንስ እነርሱን የመደገፍ አቅም አጥተዋል። ሶሪያን አጥተዋል። አሁን የሚነሳው ጥያቄ በሁቲዎች ላይ ያላቸውን የቁጥጥር የበላይነት ይዘው መቀጠል ይችላሉ ወይንስ በቀጠናው ውስጥ ያሉ ሌሎች ግዛቶች ለምሳሌ እንደ ሳውዲ አረቢያ ያሉት አጋጣሚውን ተጠቅመው ይውጧቸዋል።
ፔንታገን ከአጋሮች ጋር መገናኘት ቁልፍ ነው ብሏል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ከቱርክ አቻቸው ጋር በሶሪያ ስላለው ለውጥ ተነጋግረዋል። የአሜሪካ ማዕከላዊ ጦር አዛዥ ጀነራል ኤሪክ ኩሪላ ክልሉ ውስጥ ናቸው። ከዮርዳኖስ አጋሮች ጋር በሶሪያ ጉዳይ መወያየታቸውና በመጪዎቹ ቀናት ከሌሎች የቀጠናው አጋሮች ጋር ለመነጋገር ማቀዳቸውን ባለስልጣናት ተናግረዋል።
ደረጀ ደስታን ለቀደመው ዘገባ በእጅጉ አመሰግናለሁ። ቀጣዩ ዘገባ ወደ ሶሪያ ይወስደናል። ከስልጣናቸው የተባረሩት የሶሪያው ፕሬዝዳንት በሽር አልአሳድ ሞስኮ መግባታቸውን በመግለጽ የሩሲያ መንግስት መገናኛ ብዙሃን ሞስኮ ለአሳድ ጥገኝነት መስጠቷን ዘግበዋል። አሳድ በስልጣን ላይ ያሉ ታጣቂዎችን ለማሸነፍ ባደረጉት ትግል ክሬምሊን ቁልፍ መንግስታቸው ደጋፊ ነበር ሲሆን ሞስኮ በሶሪያ የነበራትን ከጥቂት ቀናት በፊት የማይነቃነቅ ምስል የነበረውን የበላይነት መልሶ ለማግኘት ግን አደጋሽ ሊሆንባት ይችላል እየተባለ ነው። ሪካርዶ ማርኪን የላከውን ዘገባ ስምኝሽ ቆየ ታቀርባለች።
የሩሲያ ተቃዋሚዎች ባንዲራ ሰኞ ዕለት ሞስኮ በሚገኘው የሶሪያ ኤምባሲ ሲውለበለብ መታየቱ ሩሲያ በመካከለኛው ምስራቅ የነበራትን ቁልፍ አጋር ማጣቷንና በቀጠናው የሚኖራትን ስልት እንደገና ማጤን ሊኖርባት እንደሚችል ማሳያ ነው። ክሬምሊን ከስልጣን ለተባረሩት የሶሪያ መሪና ቤተሰቦቻቸው በሞስኮ ጥገኝነት የሰጠች ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጉዳዩ ላይ እንዲወያይም አስቸኳይ ስብሰባ ጠርታለች። ለሞስኮ የአሳድ መውደቅ ትልቅ ጉዳት መሆኑን ዋሽንግተን የሚገኘው የአሜሪካ ጸጥታ ጉዳይ ማዕከል ጥናት አጥኚ ኬት ጆንሰን ያብራራሉ።
Moscow's intervention in Syria was a way of showing it was a global
power. Moscow በሶሪያ የነበራትን ጣልቃ ገብነት ዓለም አቀፋዊ ኃይል እንደነበረችና ከአካባቢዋ ያለፈ ተጽዕኖ እንደነበራት ማሳያ ነው። ስለዚህ ከጂኦፖለቲክስ አንጻር ሩሲያ ለቀሪው ዓለም ማሳየት ከምትፈልገው ያነሰ ኃይል እንዳላት ያሳያል ብዬ አስባለሁ።
እንደ አውሮፓውያን አቆጣጠር በ2015 ሞስኮ አሳድን ለመደገፍ ወደ ሶሪያ ጦርነት ውስጥ በመግባት ብዙ ሀብት ያፈሰሰችና የሩሲያን ወታደሮች ህይወት የሰዋች ቢሆንም አሁን ግን ያ ሁሉ ከንቱ ሊሆን ይችላል። ተንታኞች እንደሚሉት ለ13 ዓመታት ከዘለቀው የሶሪያ የእርስ በርስ ጦርነት በኋላ ባሳድ መውደቅ ከሚገኘው ጥቅም የሚካፈሉት ሌሎች ሊሆኑ ይችላሉ። ማርክ ሃና ባለም አቀፍ ጉዳዮች ተቋም ውስጥ ጥናት አጥኚ ናቸው።
The big winner here is Turkey. Erdogan is thrilled.
በዚህ መሃል ዋናው አሸናፊ ቱርክ ናት። ትራምፕ የአሜሪካ አገልግሎት ከሶሪያ እንደሚያስወጡ ሐሳብ ማቅረባቸው ቱርክን ያስደስታት ይመስለኛል። ምክንያቱም በዛች ሀገር ውስጥ የቱርክ የበላይነት ወሳኝ ይሆናል። ስለዚህ ኤርዶጋንና ቱርክ ያላቸው ተሰሚነት ከፍ ሲል ሩሲያ የነበራት ቦታ እየቀነሰ ይሄዳል።
የክሬምሊን ባለስልጣናት ከአዳዲሶቹ ባለስልጣናት ጋር እየተገናኙ መሆናቸውን መግለጻቸው ሞስኮ በሶሪያ ያላትን ስፍራ ለማስጠበቅ የሚያስችል ስምምነት ላይ ለመድረስ ፍላጎት እንዳላት ያሳያል። ሞስኮ በአሳድ አፋኝ አገዛዝ ውስጥ የነበራት ሚና ግን በቀላሉ የማይጠፋ አስቸጋሪ ትዝታ ነው ሲሉ ቻታም ሃውስ በተሰኘው ተቋም የመካከለኛው ምስራቅ ተንታኝ የሆኑት ኔል ኪሊያም ያብራራሉ።
We saw Russia bombing hospitals.
ሩሲያ ሆስፒታሎችን፣ ትምህርት ቤቶችን በቦምብ ስትደበድብ፣ አሳድ በዝቡ ላይ ቦምብ ሲጥልና የኬሚካል ጦር መሳሪያ ሲጠቀም ድጋፏን ስትገልጽ አይተናል። ስለዚህ ማንኛውም ወደ ስልጣን የሚመጣ መንግስት ከየትኛውም ቡድን ቢመጣ ኩርዶችንም ይሁን ወይም ሌላ አካል ቢያካትት ሩሲያ በሲቪል ህዝብ ላይ ያደረሰችውን ጭካኔ ድንገት የሚረሳ አይመስለኝም።
የሶሪያ መንግስት ፈጣን አወዳደቅና በርካቶች መቼም የሚገረሰስ የማይመስላቸው የኃይል መዋቅር መፍረስ ካንዶር በፊት ለብዙዎች የሚታሰባል ነበርም። አሁን ግን የሶሪያ ህዝብ ወዴት እንደሚሄድ ግልጽ ያልሆነ አዲስ ድል ድንገት ተፈጥሮለታል። በሪካርዶ ማርኪና ለተጠናቀረው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
ያደመጣችሁ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ንግድና ምጣኔ ሀብት ነው። በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19 በመቶ እንደሆነ መንግስት ይገልጻል። ይሁንና ይህ የዋጋ ንረት ህዝቡ ለከፋ ችግር እየዳረገው መሆኑን የህዝብ ተወካዮች ምክር ቤት አባላት የንግድ ቀጠና ትስስር ሚኒስቴር የስራ ክንውን ሪፖርት ባቀረበው ወቅት ገልጸዋል። ለተፈጠረው የዋጋ ንረት አንዱ ምክንያት የሆነው ደግሞ የዘመነ ንግድ ስራ መፍጠር አለመቻሉ መሆኑን ባለሙያዎች እየተናገሩ ይገኛሉ። በዚህ ጉዳይ ላይ አስመሟየ ነው ቀጣዩን ዘገባ አሰናድቷል።
የምግብ ሸቀጦችን ጨምሮ በአገር ውስጥ በሚመረቱም ሆነ ከውጭ በሚገቡት ምርቶች ላይ በየጊዜው የሚጨምረው ዋጋ እንዳማረራቸው የአሜሪካ ድምጽ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። የሕዝብ ተወካዮች ምክር ቤት አባሉ አቶ አበራዳሙ ማክሰኞ ህዳር 24 2017 ዓ.ም የንግድና ቀጠናዊ ትስስር ሚኒስቴር የሥራ ክንውን ሪፖርቱን ለምክር ቤቱ ባቀረበበት ወቅት ህዝቡ በኑሮ ውድነቱ መማረሩን ገልጸዋል።
ጤፍ፣ ስንዴ፣ ምስርም ሆነ ሌሎች የአትክልትና ፍራፍሬ ምርቶች አገር ውስጥ የሚመረቱ ቢሆኑም በጥራትም ሆነ በብዛት ገበያ ላይ አይገኙም። ቢገኙም ዋጋቸው እጅግ የተጋነነ በመሆኑ በቀላል የሚቀመስ አይደለም። የችግሩ ምንጭ ደግሞ ሰው ሰራሽ መሆኑ አይካድም። ህጋዊ ነጋዴው በኮንትሮባንድ ነጋዴዎችና በደላላ የተጠለፈ መስራት ከማይችልበት ደረጃ ላይ ደርሷል። በዚህ የተነሳ ልጆቼን የማበላቸው አጣሁ የሚሉ አዛውንቶች ጋሽዬ ቁራሽ የዳቦ መግዣ ስጠኝ ራበኝ የሚሉ አንጀት የሚበሉ በርካታ ህጻናትን ማየት በከተማችን እየተለመደ መጥቷል። ልመና አልነበረም ማለት አይደለም፣ አሁን ግን እጅግ እየተባባሰ ሄዷል። ደላላ ዋጋ ይተመናል፣ ደላላ ዋጋ ይሰቅላል፣ ቢፈልግም ይወርዳል። ባጭር አነጋገር ደላላ የንግዱን ስርዓት ወይም ሲስተም እንደ ተባይ ወሮታል። በዚህም የኑሮ ውድነቱን መቋቋም አቅቶት ህብረተሰቡ መድረሻ እያጣ ነው።
በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19% እንደሆነ መንግስት ይገልጻል። ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 29.2% ከፍተኛ የሆነ ቅናሽ ያሳየ መሆኑን በመጥቀስ የዋጋ ንረትን ለማረጋጋት እየሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል።
የመሠረታዊ ሸቀጦች አቅርቦትን በተመለከተ ባለፉት አምስት ወራት ገደማ በዋናነት በግሉ ሴክተር በተለይ በፍራንኮ ቫሉታ አማካኝነት መንግስት ቀረጥና ታክስ ነጻ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው።
ባለፉት አምስት ወራት የዋጋ ንረትን ለመቆጣጠር በ105,000 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉም ሚኒስትሩ ለምክር ቤቱ አብራርተዋል። በዚህ ጉዳይ አስተያየታቸውን የአሜሪካ ድምፅ የጠየቃቸው በአዲስ አበባ ዩኒቨርሲቲ ንግድና ስራ ትምህርት ቤት መምህር የሆኑ ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ የዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉ።
የታክሱ ባለስልጣን ብዙውን ጊዜ ንግዱ ላይ ያለው ማህበረሰብ ነገሮችን ከማየት በስተጀርባ በተቃራኒ ታክሲ ያጭበረብራል በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ይሄ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ፣ በጥሩ ሁኔታ እንዳያድጉ፣ እነሱም ደግሞ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከመበልጸግ በጎን በኩል መሄድም ይታያል። ሰው ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ እገምታለሁ ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑት በአስመጪነት ሊሆን ይችላል፣ በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። በቴክኒካሊ ያው ወደ ሽያጭ በሚሸጡት እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይቀርም። ሰው መጨረሻ ላይ ደግሞ የሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር ይገመታል ማለት ነው። ስለዚህ እኔ እንደ ችግር የዚህ በሙሉ ቪሸስ ነው ማለት ነው፣ አንዱ ችግር ጋር ይሄዳል ማለት ነው።
የኢትዮጵያ መንግስት ሀገሪቱ የምትሰበስበው ግብር ከሳራ በታች ካሉ ሀገራት ዝቅተኛ መሆኑን በመጥቀስ ገቢውን ለማሳደግ እየሰራ መሆኑን ሲገልጽ ይሰማል። ከግብር የሚሰበሰበው ገቢ ዝቅተኛ መሆኑን ላይ የሚስማሙት ዶክተር ዳኪቶ ግን ለዚህ መፍትሄው ህገ ወጥ ነጋዴዎችን ወደ ህጋዊ ማምጣትና የንግድ ስርዓቱን ማዘመን ይላሉ።
የኛ ሀገር በቁጥር ደረጃ የታክስ ኦቶሪቲ የምንበል የባለስልጣኑ የምንበል የንግድ ሚኒስቴር በቁጥር ደረጃ ምን ያህል ሰው በቢዝነስ ላይ አለ ወይም ደግሞ ምን ያህል ቢዝነሶች ኢትዮጵያ ውስጥ በቁጥር አለ የምለውን በውል ለራሱ የሚያውቁ አይመስለኝም። ሰው በዋናነት ሞር ፎከስ የሚደረገው አምኖ ሲስተም ውስጥ የገባውን አካል ስ ሞር መጮቆን ላይ ነው በወልቴዝ የሚያተኩረው ማለት ነው። ለምሳሌ አይተን ከሆነ በቅርብ ጊዜያት በተለይ አሁን ባለው ሁኔታ ላይ ቁጥር መደገፍ ቢያስቸግርም ግን ሰዎች የንግድ ፍቃዳቸውን መልሶ ቢዝነስ የማቆም ስርዓትም ይታያል አሁን ላይ ማለት ነው። በተለይ መንግስት የሚያወጣቸው ህጎችም ሌሎቹን ፎርማል ቢዝነስ ውስጥ የገቡት በትክክለኛው ቢዝነስ ውስጥ የገቡትን የሚያቆይ እንደገና ደግሞ ያልገቡትን የሚያበረታታ ሆኖ አላየውም።
ላለፉት 60 ዓመታት ተግባራዊ የተደረገው የንግድ ህግ በ2013 ዓ.ም እንዲሻሻል ተደርጎ ወጥቷል። ከህግ ማሻሻያው ባለፈ የተረጋጋ የንግድ ምቹ ሁኔታ መፍጠር በዘርፉ የሚታዩ ችግሮችን ለመፍታት ያግዛል ሲሉ ዶክተር ዳኪቶ አለሙ ይናገራሉ።
ንግድም በሎ ኢንቨስትመንትም ብትወስድ አፌክት የሚያደርገው በአንድ ሀገር ውስጥ አንሰርቴኒቲ ነው። ሰዎች አባር በሆነ ነገር ላይ እርግጠኛ ካልሆኑ የውጭንም ኢንቨስትመንት በሎ የሀገር ውስጥም ኢንቨስትመንት ወይንም ንግድ በሎ ሊያድግ አይችልም። ስለዚህ የሚወጡት ህጎች የተናበቡ መሆን አለባቸው። የሚወጡት የታክስ ህጎችም ሰፊውን ማህበረሰብ ያሳተፈ ቢሆን፣ የሚወጡት ህጎች ደግሞ የተለዋዋጭነታቸው አነስተኛ ቢሆን አንሰርቴኒቲ የሚለውን እንዳይፈጥርም ማለት ነው። እና እነዚህ ነገሮች በተለይ ደግሞ ስቴክ ሆልደርስ ምንላቸው ባለድርሻ አካላቶችን ማሳተፍ የእነሱንም መስማት አስፈላጊ ነው ብዬ አስባለሁ።
በዚህ ተወካዮች ምክር ቤት ቀርበው የተቋማቸውን የስራ አፈጻጸም ሪፖርት ያቀረቡት ዶክተር ካሳሁን ጎፌ በመሰረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ስርዓት ውስጥ አሉ ባሏቸውና እሴት የማይጨምሩ ያሏቸው የደለላ ስራዎችን ለማስቆም እርምጃ ተወስዷል ሲሉም ተናግረዋል። አሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የቀጠፈው HIV AIDS አሁንም ወረርሽኝ ሆኖ እንደከሰተ ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ለኤችአይቪ ኤድስ ሲሰጥ የነበረው ትኩረት መቀነስ ለቫይረሱ ስርጭት መጨመር ምክንያት እየሆነ እንደመጣ የጤና ሚኒስቴር አመላክቷል። የዚህን ጉዳይ ዝርዝር ስመኝሽ ቆይታ አሰማናለች።
ባለፉት አመታት ኤችአይቪ ኤድስ ባለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በአለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3.5 ከመቶ በላይ ሆኖ መቀጠሉን በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ።
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው፣ ከዛ አዲስ አበባ ነው። ዋናው ምክንያት ምንድነው? የጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበርና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የአገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ፣ የሶሾ ኢኮኖሚክ ዲፍረንሶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስክ ቢሄሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል።
ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ8000 ሲበልጥ በአመት 11000 ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ። ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌላ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል።
ኤችአይቪ ጋር ሰው ኖርማሊ መኖር እንደሚችል፣ ኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነጻ የሆነ ጀነሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀነሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ፣ ሰዎች ታሙ ምን ያክል እንደሚማረቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ፣ ሰዎች ትሮማታይዝ ዶሮ በጣም ይከላከሉ ነበርና አሁን ላይ ያለ ግን የአሁኑ ጀነሬሽን ምናልባት በትምህርት ቤትና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስለላየ አንድ እሱ ነው።
ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸው ነው አቶ ፈቃደም ያስረዱት።
ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለ። ምክንያቱም ኢንተርኔት አክሰሶች አሉ። ያንንም በማየት በጣም ታዳጊና ፕዩር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ኢዝሊንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ እና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የጋብቻ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ።
የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71 ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በመስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳይ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ።
And there are a number of reasons that I think could contribute to that.
ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤችአይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው።
ፍራጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል።
ሀገራችን በተለያየ ምክንያት የፍራጥነት ችግርም እንዳለ ያሞሉ የማህበራዊና ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕራዮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሃይ ሪስክ አዶለሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራ እንገኛለን ማለት ነው።
ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሽ አለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ።
So definitely violence of any kind, rape, intimate partner violence,
አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤችአይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል።
በኢትዮጵያም በትግራይ በአማራ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች፣ የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ። እስካሁን በተሰሩ ኤችአይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤችአይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤችአይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል ለወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤችአይቪ እንዳይዝ የሚሰጥ ክትባት ወይም ኤችአይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ።
ሳይለንት ኪለር ነው ኤችአይቪ። ምክንያቱም ሰው እንደተያዘ ስለማይታመም፣ መች እንደተያዘ ስለማያውቅ እና ከማን እንደተያዘም ስለማያውቅ ጫንቃው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብር ስጋ ግንኙነት ሲጋለጥ አስገዳጅ ነው ከተገኘ በኮንደም መጠቀም አለዛ ግን ከጋብቻ በፊት መቆጠብ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።